ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጎነቱን ያላጎደለብን ልዑል እግዚአብሔር አምላካችን ይክበር ይመስገን። ዛሬም ደግሞ ኖ በቃሉ ማድ ዙሪያ ሁላችንንም በያለንበት ተሰብስቦናል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። ዛሬው ምሽት ክፍለ ጊዜ ጥናታችን ከተከታታዩ የመጽሐፈ ኢያሱ ክፍል ከምዕራፍ 22 ቁጥር 16 እስከ ምዕራፍ 23 ቁጥር 6 ያለውን አንድ ላይ እንመለከታለን። በማስቀደም እንደወትሮ ሁሉ ልዑል እግዚአብሔር አምላካችንን በዚህ ዝማሬ ከፍ ከፍ እያደረግን ዝግጅታችንን እንጀምራለን።
መከራን ባየጉበት ምድር በክፉኝ ሰዎች ሊከበር ታሪኬን ከገለበት ቀው እንደስ ካሰኝ ምስጋናዬ ያው በፊት እንዳከበርከኝ ላከብር ያለኝም ያው ነውና አንተው ከሰጠኝ ሌላ አንተው ከሰጠኝ ሌላ ቋንቋ መስለኝ የምትመጣ ለካስከሩ ከተመልከተ አስተዳደር ያለማረ አንተውን የተጠጋኝ አትፈሪውን ልጅ ያሳለፍከኝ ከርቤን ከደጄ አፍስሰ ተረኒ ለወጥካጣፍተ ከቃየል መስዋዕት ካስፈለጥከው ላንተው ሲሰዋው ይላል ቀጥ ብሎ ወደ ላይ ይውጣ አርጎ በፊት ጌታ ደስ የሚያሰኝ ምስጋና ይሽተት ማደሪያ ይሽተት ማደሪያ ኪባና ተመስገን ተመስገን
እንጸልይ። እግዚአብሔር መድኃኒታችንና ጌታችን ሆይ አንተ በሁሉ ላይ ትገዛለ በርግጥ መጠጊያችንና መታመኛችን ነህ እግዚአብሔር ሆይ አንተን ተስፋ አድርጎ ያፈረ አንተንም ተማምኖ የወደቀ ማንም የለም ስለዚህ ነፍሳችን አንተን ተስፋ ታደርጋለች በዛሬው ምቀን ደግሞ እግዚአብሔር አምላካችን ሆይ ወጣትና መግባታችንን የተቆጣጠርክ ግሮቻችን በረገጡበትና በቆሙበት ስፍራ ሁሉ ከኛ ጋራ የነበርከ አንተ ነህ ቅዱሳን መላእክቶችን ስለኛ ልከ እግዚአብሔር ሆይ የምታስጠብቀን የምትንከባከበን አንተ ነህ ጌታችን ሆይ እጅግና መሰግናለን ቤትና ቤተሰቦቻችን ሁሉ እግዚአብሔር አምላክ ሆይ ባንተ ተጠብቀዋልና እጅግና መሰግናለን እግዚአብሔር ሆይ የዘላለም መጠጊያችን አንተ ነህና ነፍሳችን ባንተ ታርፋለች እጅግና መሰግናለን እጅግም እንወድሃለን ጌታ ሆይ በዚህ ሰዓት ደግሞ አሁን እንጠራሃለን ና በመካከላችን ተገኝ ጊዜውንና ሰዓቱን ሁሉ እግዚአብሔር ሆይ ባርክልን ለንማረውም ደግሞ ጌታ ሆይ በፊት ለፊታችን ያለውን ቃልህን ባርክልን እግዚአብሔር አምላካችን ሆይ አንተ ከላይ ከአርያም ስትናገረን እግዚአብሔር ሆይ ውስጣችን ይታደሳል ማንነታችንም ባንተ መንፈስ ቅዱስ ይሰራልና እንደ ፈቃድህ ደግሞ ሆነን እንድንኖር እንድታበጃጀን እንድሰራን እንለምናሃለን በዚህ ሰዓት እግዚአብሔር አምላኬ ሆይ ጥያቄ ይዘው በፊት ለፊት የቀረቡ ሸክም ይዘው በፊት ለፊት የቀረቡ ወገኖቼ ሊኖሩ ይችላሉ እግዚአብሔር ሆይ እንደ አባትነትህ መጠን በዚህች ምሽት ደግሞ እንድትገናኛቸው እግዚአብሔር ሆይ እንቆቅልሾቻቸውን እንድትፈታላቸው እለምናለሁ ጌታችንና መድኃኒታችን ሆይ ስለሰማህንና ስላደመጥከን እግዚአብሔር ሆይ ልመናችንን በፊትህ ደግሞ ስለከበረችና ስለተሰማች እጅግና መሰግናለን በውድ ልጄ በቀኝ ባስቀመጥከው በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን አሜን አድማጮች ባለፈው ክፍለ ጊዜ ጥናታችን ከመጽሐፈ ኢያሱ ምዕራፍ 22 መጨረሻ የተመለከትነው የሮቤል ልጆችና የጋድ ልጆች እንዲሁም የምናሴ ነገድ እኩሌታው ወደ ቤታቸው ተመለሱ የመታሰቢያውን መሠዊያ ሰሩ የሚለውንም መጨረሻ ላይ ተመልክተን ከጊዜው አኳያ ትምህርታችንን ማጠናቀቃችን ይታወሳል በዛሬው ምሽት ክፍለ ጊዜያችን ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ኢያሱ ምዕራፍ 22 ከቁጥር 16 እስከ 17 ያለውን ስፍራ አውጡ። መጽሐፈ ኢያሱ ምዕራፍ 22 ከቁጥር 16 እስከ 17 ያለውን ተመልከቱ። እግዚአብሔር ማበር ሁሉ የሚለው ይህ ነው። ይህ በእስራኤል ላይ ያደረጋችሁ ኃጢአት ምንድነው? ዛሬ እግዚአብሔርን ከመከተል ተመልሳችኋል። ዛሬም መሠዊያ በመስራታችሁ በእግዚአብሔር ላይ አመጻችኋል። እኛ እስከ ዛሬ ድረስ ከርሱ ያልነጻንበት የፌጎር ኃጢአት ጥቂት ነውን? በእግዚአብሔር ማበር ላይ መክሰፍት ወረደ ይላል። አድማጮቼ የእስራኤል ልጆች ሁለትና የነገድ ኩሌታዎቹ መሠዊያውን የሰሩት በዓልን ለማምለክ እንደሆነ አስቧል። ሞዓባውያን ሴቶችን እንዲያገቡና መንፈሳዊ አመንዝራ እንዲሆኑ በማድረግ በለዓም እስራኤልን ያሳተበትን ዘመን አስታውሱ። በዚያ ወቅት እግዚአብሔር ክፉኛ ቀጥቷቸው ነበር። አሁንም ያቅታት እንዳይደገም ፈሩ። ይሁን እንጂ ሁለቱና የነገድ ኩሌታዎቹ ለምን ያንን እንዳደረጉ ሮባውን አነጋገር ገለጹላችሁ አለፈብላችሁ ከቁጥር 21 እስከ 23 ያለውን ስፍራ ተመልከቱ የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ ለእስራኤል አላፋት አለቆች እንዲህ ብሎ መለሱላቸው፣ ያማልክት አምላክ እግዚአብሔር እርሱ አውቆታል፣ እርሱም ያውቃል። በእግዚአብሔር ላይ አመጽንና ተላልፈን እንደሆነ ዛሬ አታድነን። እግዚአብሔርን ከመከተል እንድንመለስ የሚቃጠለው መስዋዕትና የልን ቁርባን እንድናሳርግበት የደህንነትን መስዋዕት እንድናቀርብበት ብለን መሠዊያ ሰርተን እንደሆነ እግዚአብሔር እርሱ ራሱ ይበቀለን ይላል። መሠዊያውን የሰሩት መስዋዕት ሊያቀርቡበት አልነበረም። መሠዊያውን የሰሩት እስራኤላውያን ለመሆናቸው መታሰቢያ እንዲሆናቸው ነበር። ቁጥር 4 እንደማለፍ ብላችሁ ተመልከቱ። ይልቁንም ከልባችን ፍራት የተነሳ በሚመጣው ዘመን ልጆቻችንን ከእስራኤል አምላክ ከእግዚአብሔር ጋር ምን አላችሁ? እናንተ የሮቤልና የጋድ ልጆች እግዚአብሔር በእኛና በእናንተ መካከል ዮርዳኖስን ድንበር አድርጓልና በእግዚአብሔር ዘንድ ድል ፈንታ የላችሁም ይሏችኋል ብለን ይህን አደረግን ይላል። እዚህ ላይ ልብ በሉ፣ ሁለቱና የነገድ እኩሌታዎቹ መሠዊያውን ያቆሙት በቅንነት ነበር። ይህን ቅንነታቸውንም የተቀሩት ነገዶችም ተረድተዋል። ቁጥር 31 የካህኑም የአልዓዛር ልጅ ፍንሐስ ለሮቤል ልጆችና ለጋድ ልጆች ለምናሴም ልጆች ይህን መተላለፍ በእግዚአብሔር ላላደረጋችሁምና እግዚአብሔር በመካከላችን እንዳለ ዛሬ እናውቃለን። አሁን የእስራኤልን ልጆች ከእግዚአብሔር እጅ አድናችኋል አላቸው። ወገኖቻቸውን በደለኛ ለማድረግ ችኩሎች መሆናቸውን የእስራኤል ልጆች ተረዱ። አንዳንድ ጊዜ እኛም ሌላውን ለመክሰስ እንቸኩላለን። መናገር የማይገባንን እንናገራለን፣ ማድረግም የማይገባንን እናደርጋለን። አንዳንድ ጊዜ ደግሞ ይህን የምናደርገው ለእግዚአብሔር ቃል የቀናንና የተቆረቆርን እየመሰለን ነው። የእስራኤል ልጆች በወንድሞቻቸው ላይ ክፉ ማሰባቸውና ለጦርነት መዘጋጀታቸው ትክክል አልነበረም። የሮቤል ልጆችና የጋድ ልጆችም እግዚአብሔር አምላክ እንደሆነ ይህ በመካከላችን ምስክር ነው ሲሉ መሠዊያው ምስክር ብሎ ጠሩት ይላል። ኢያሱ ምዕራፍ 22 ቁጥር 34ን ይመለከቷል። ኢያሱ ምዕራፍ 22 ቁጥር 34 እንዲሁ ላይውን ስንመለከተው የዚህ መሠዊያ መሰራት መልካም ይመስላል። እስቲ ረጋ ብለን ሁኔታውን ለማየት እንሞክር። በቤተ መቅደሱ መስዋዕት የሚቀርብበት የናስ መሠዊያ ነበር። ከዚህ ሌላ መሠዊያ መኖር አልነበረበትም። ዘዳግም ምዕራፍ 12 ቁጥር 27 ኦሪት ዘዳግም ምዕራፍ 12 ቁጥር 27 ላይ የሚቃጠለውን መስዋዕትህን ሥጋውንና ደሙን በአምላክህ በእግዚአብሔር መሠዊያ ላይ አቅርብ፣ የመስዋዕትህም ደም በአምላክህ በእግዚአብሔር መሠዊያ ላይ ይፍሰስ፣ ሥጋውንም ብላው ይላል። እስራኤል ሌሎች መሠዊያዎችን በሙሉ እንድታስወግድ ተነግሯት ነበር። መሠዊያዎቻቸውን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ ጸዶቻቸውን ትቆርጣላችሁ የሚለውን ቃል ደግሞ በዘጸአት ምዕራፍ 34 ቁጥር 13 ላይ እናገኛለን። ዘጸአት ምዕራፍ 34 ቁጥር 13ን ልብ ይሏል። ከእስራኤል ወንዝ በወሰዷቸው 12 ድንጋዮች ለመታሰቢያ የሚሆን መሠዊያ እንዲሰሩ መታዘዛቸውንም ከዘዳግም ምዕራፍ 27 ከቁጥር 4 እስከ 8 ባለው ስፍራ ላይ መመልከት ይቻላል። ዘዳግም ምዕራፍ 27 ከቁጥር 4 እስከ 8 ያለውን ስፍራ ተመልከቱ። እነዚህ ሁለትና እኩሌታ ነገዶች ግን ዮርዳኖስን አልተሻገሩም። የዮርዳኖስ ወንዝ በእነርሱና በወንድሞቻቸው መካከል ለይቷል። ይህ የተሰራው መሠዊያ ደግሞ ለተፈጠረው መከፋፈል ምስክር ነው። በኋላ ለሚሆነው መከፋፈልም በር ከፋች ነበር። ወዳጆቼ በአሁኑ ጊዜ እንኳ እስራኤል በምስራቅና በምዕራብ ተከፋፍላን ያለችው በዚያ ወቅት አለመግባባቱ በሁለቱ እኩሌታ ነገዶችና በእስራኤል ልጆች መካከል ነበር። በኋላ እንደምንመለከተው ግን ደቡብና ሰሜን በሚል ክፍፍል ተከፋፍሎ እንመለከታለን። የሰሜኑ መንግስት 10 ነገዶችን ያዘ ሲሆን የደቡቡ መንግስት ደግሞ 2 ነገዶችን ብቻ ያቀፈ ነበር። የክርስቶስ የቤዛነት ምሳሌ የሆነው በመሠዊያው የነበረው የናስ መታሰቢያ ቦታ ነው። የኢየሱስ ክርስቶስን ጌትነትና አምላክነት ከመቀበል ከማንኛውም ሰው ጋር ኅብረት ለማድረግ ዝግጁ ነን። በዮሐንስ ምዕራፍ 17 ከቁጥር 20 እስከ 21 ባለው ስፍራ ላይ ኢየሱስ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በኔ እንዳለ እኔም ባንተ እነርሱ ደግሞ በእኛ አንዲሆኑ ዘንድ እለምናለሁ በማለት ጸልዩአል። በክርስቶስ ለሚያምኑ ሁሉ ህብረትና አንድነት አላቸው። መሠዊያው የኢየሱስ ክርስቶስን የመሥዋዕትነት ሞት ያመለክታል። አስተዋላችሁ? መሠዊያው የኢየሱስ ክርስቶስን የመሥዋዕትነት ሞት ነው የሚያመለክተው። እነዚያ ነገዶች መሥዋዕት የማይደረግበትና ምንም ደም የማይፈስበት መሠዊያ በመስራታቸው እስራኤልን እንደከፋፈሉ ሁሉ ካንዳንድ የስነ መለኮት ምሁራን ልቅ አመለካከት የተነሳም ዛሬ ብዙ አብያተ ክርስቲያናት ተከፋፍለው በየስፍራው እናገኛቸዋለን። በከተማችን በየስርቻ ሁሉ አብያተ ክርስቲያናት ስንተለጥፎባቸው ቤተ ክርስቲያናት ተብሎ ይጠቆማሉ። ዛሬ ወገኖቼ እነዚህን ቤተ ክርስቲያን ተብዮችን በየስፍራው ስታዩ ምን ይስማችኋል? ንጹህንና ጤናማ ትምርት ያዙትን ክርስቲያኖችን ለመከፋፈል ምክንያት ናችሁ በማለት ይከሷቸዋል። እንደውነቱ ከሆነ ግን የኢየሱስ ክርስቶስን መስቀልና አምላክነቱንም የካዱ እነርሱ ናቸው። ደም ያለበት መሠዊያ አይፈልጉም። ጌታ ኢየሱስ ክርስቶስ ከፍሪያቸው ታውቋቸዋላችሁ ብሎናል። ከብዙ መቶ ዓመታት በኋላ ጌታ ኢየሱስ የገሊላን ባህር ተሻግሮ ገርጌሴኖን ወደሚባል አገር መጣ። በዚያ የሚኖሩት የጋድ ነገዶች ናቸው። አሁንም ከዮርዳኖስ ወንዝ ወዲያ ማዶ ነበር የሚኖሩት። በዚያ በነበረበት ጊዜ ጌታ ኢየሱስ ካንድ ከመቃብር ስፍራ ይኖር ከነበረና አጋንንት ካደሩበት ሰው ጋር ተገናኘ። አጋንንቱን ከሰውየው ውስጥ አስወጣ። በዚያ ተሰማርቶ ወደ ነበረ ሪያ እንዲገቡም ፈቀደላቸው። በዚያ የነበሩ የጋድ ትውልዶች አሳማ ርቢ ላይ ተሰማርተው ነበር። እንደውነቱ ከሆነ አይሁዳውያን እንኳን አሳማ ሊያረቡ በጣታቸውም እንኳን አይነኩትም። የእግዚአብሔርን ትእዛዝ ተላልፈዋል። ከዮርዳኖስ ወንዝ ወዲያ ማዶ ነበር የሰፈሩት። ወዳጄ ሆይ አንተስ ዮርዳኖስን ተሻግረሃልን? በክርስቶስ ወዳለው ረፍት ገብተሃልን? እግዚአብሔር እያንዳንዳችንን በኑሯችን ዮርዳኖስን እንድንሻገር ይርዳል። ኢየሱስ ተርፊያና ባሉን ኢየሱስ አንበሳ ዘንዶ ኢየሱስ እንድረማመደው ኢየሱስ ድፍረትን ሰጥቶኛል ኢየሱስ እንዳልሰናከል ኢየሱስ አጽንቶ ይዞኛል እርሱ መጠጊያ ነው ኢየሱስ የሚያስፈራኝ ማን ነው ኢየሱስ የነዳዊት አምላክ የነዳኔል አምላክ ኢየሱስ የሕዝቡ ጠባቂ ኢየሱስ ነው ለኔ አስደናቂ ኢየሱስ ወጀቡ ነፋሱን ኢየሱስ በቃሉ ያዘዋል ኢየሱስ በመርከቤ ቀርቶ ኢየሱስ ስላለን መስርቱ መጨነቄን ሁሉ ኢየሱስ አብሮኝ ይካፈላል። የሚያስፈራኝ ማን ነው ኢየሱስ ሰላም የሚያስፈራኝ ማን ነው ጋሻይ ነኝ
ኢየሱስ የማይነቃነቅ ኢየሱስ ዘላለማዊን ኢየሱስ ኤልሻዳይ ነው ብርቱ ኢየሱስ የጸና ግንብ ኢየሱስ እንድታመንበት ኢየሱስ ክንዱን አይቻል ኢየሱስ በዘመኔ ሁሉ ኢየሱስ መጓደጃይን የሚያስፈራኝ ማነ የሚያስፈራኝ ማነ የሚያስፈራኝ ማነ ኢየሱስ ጋሻይን የሚያስፈራኝ ማነ የሚያስፈራኝ ማነ Jesus kulvetine Jesus pegatine Jesus kashine
እግዚአብሔር ስለዚህ ዝማሬ እጅግ የተመሰገነ ነው። ኃይላችንና ጉልበታችን መጠጊያችን እርሱ ነው። የሚያስፈራን የሚያስደነግጠንም ማንም የለም ወዳጆቼ። ብቻ ልባችን በርሱ ላይ ይታመን። እግዚአብሔር ይክበር ይመስገን። በዝማሬውም ያገለግለን ወንድማችንን ከፍ ያለውን እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። የመጽሐፈ ኢያሱ ምዕራፍ 22 ጥናታችን በዚህ ላይ ያበቃና በመቀጠል ደግሞ ጌታ በረዳን ያህል የምዕራፍ 23ንና ምዕራፍ 24ን ትምህርት አብረን አንድ ላይ እንመለከታለን። የነዚህ የመጽሐፈ ኢያሱ ምዕራፍ 23ና ምዕራፍ 24 አብይ ሐሳቡ የመጨረሻው የኢያሱ መልእክት የሚል ነው። አስተዋላችሁ? የመጽሐፈ ኢያሱ ምዕራፍ 23 እና ምዕራፍ 24 አብይ ሐሳቡ የመጨረሻው የኢያሱ መልእክት የሚል ይሆናል። ወዳጆቼ በምዕራፍ 23 ኢያሱ የእስራኤልን መሪዎች ጠርቶ ሲያበረታታቸው እንመለከታለን። አስተዋላችሁ? በምዕራፍ 23 ኢያሱ የእስራኤልን መሪዎች ጠርቶ ሲያበረታታቸው ነው የምንመለከተው። በምዕራፍ 24 ደግሞ እስራኤልን ለቅድስና ሲጠራና ጻፍ አርጉ ተሎተሎ እስራኤልን ለቅድስና ሲጠራና ቃል ኪዳኑንም በአዲስ መልክ እንዲያስቡ ሲመክራቸው እናነባለን። ቃል ኪዳኑንም በአዲስ መልክ እንዲያስቡ ሲመክራቸው ነው የምናነበው። ሰዎች ለመጨረሻ ጊዜ በሞት አፋፍ ላይ ሆነው የሚሰጡት ቃል በመጽሐፍ ቅዱስ ውስጥ ላቅ ያለ ስፍራ ይሰጣዋል። ምናልባትም ያዕቆብ 12ቱን ልጆቹን ወደ እርሱ እንደጠራና ስለ እያንዳንዳቸውም ትንቢት እንደተናገረ ታስታውሱ ይሆናል። ሙሴም ባሁኑ ወቅት የርሱ የሆኑትን 12ቱን ነገዶች ጠርቶ ባርኳቸዋል። አሁን ደግሞ ላለፈው 40 ዓመት በተስፋይቱ ምድር ውስጥ ሲመራቸው የነበረው ኢያሱ ከመሞቱ በፊት የመጨረሻውን መልእክት ሲሰጣቸው እንመለከታለን። እስቲ መጽሐፈ ኢያሱ ምዕራፍ 23 ከቁጥር 1 እስከ 3 ያለውን ስፍራ ተመልከቱ። ኢያሱ ምዕራፍ 23 ከቁጥር 1 እስከ 3 ያለውን ስፍራ ልብ በሉ። እንዲህም ብዙ ዘመን ከሆነ በኋላ እግዚአብሔርም በዙሪያቸው ካሉት ጠላቶቻቸው ሁሉ ካሳረገ በኋላ ኢያሱም በሸመገለ በእድሜውም ባረጀ ጊዜ ኢያሱ እስራኤልን ሁሉ ሽማግሌዎቻቸውንም አለቆቻቸውንም ፈራጆቻቸውንም ሹማምንቶቻቸውንም ጠርቶ እንዲህ አላቸው። እኔ ሸምግያለሁ፣ በእድሜም አርጅቻለሁ። እናንተም አምላካችሁ እግዚአብሔር በእነዚህ አሕዛብ ሁሉ ፊት ስለ እናንተ ያደረገውን ሁሉ አይታችኋል። ስለ እናንተ የተዋጋ እርሱ አምላካችሁ እግዚአብሔር ነው ይላቸዋል። ኢያሱ ወዳጆቼ ሕዝቡን ሁሉ ወደ እርሱ ጠርቶ ሸምግያለሁ፣ ሞቴም እየቀረበ ነው። ያ ከመሆኑ በፊት ግን የመጨረሻው መልእክት ልሰጣችሁ ፈልጋለሁ ሲላቸው ነው የምንመለከተው። እነሆ እኔ ካጠፋኋቸው አሕዛብ ሁሉ ጋር ከዮርዳኖስ ጀምሮ በፀሐይ መግቢያ እስካለው እስከ ታላቁ ባሕር ድረስ ለነገዶቻችሁ ርስት እንዲሆኑ የቀሩትን እነዚህን አሕዛብ በጣ ከፈልኩላችሁ። አምላካችሁም እግዚአብሔር እርሱ ከፊታችሁ ይበትናቸዋል፣ ከፊታችሁም ያሳድዳቸዋል። አምላካችሁ እንደ ተናገራችሁ ምድራቸውን ትወርሳላችሁ። ስለዚህም በሙሴ ሕግ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ። ከርሱም ወደ ቀኝም ወደ ግራም ፈቀቃት በሉ እያለ አሁንም አጥብቆ ሲመክራቸው እንመለከታለን። ኢያሱ ምዕራፍ 23 ከቁጥር 4 እስከ 6 ያለውን ስፍራ ልብ ይሏል። በዚህ ስፍራ እንደምንመለከተው ኢያሱ እግዚአብሔር በሙሴ በኩል የሰጣቸውን ሕግ የተጠበቁና ያደረጉ እንደሆነ ብሩቀን እንደሚገጥማቸውና እንደሚወጣላቸው ይመክራቸዋል። በጠላቶቻቸውም ላይ ድልን እንደሚያገኙ አጥብቆ አባታዊ ምክሩን ሲሰጣቸው ነው የምንመለከተው። ወዳጆች እግዚአብሔር አድርጉ ያለንን ነገር ብናደርግ ብሩቀን የበረከት ቀን ይወጣልናል። እግዚአብሔር የተመሰገነ ይሁን። እንግዲህ የተከበራችሁ ወገኖች የዛሬው ምሽት ጥናታችን በዚህ ላይ አበቃ። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና አደሩ እያልን በዚህ ዝማሬ እንሰናበታችኋለን።
I am there.